ብቻ በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ አርብ ግንቦት 8 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ።
በኬንያ የሚገኘው ዳዳቤ ስደተኛ ጣቢያ እጣ ፈንታ ምንድን ነው?
ሰሞኑ ደግሞ እንደዛው በስድስት ወር ውስጥ ኦገስት ባለው ጊዜ ውስጥ ሪፊጂ እንዲነሳ የሚል መግለጫ አውጥቶ የኬንያ መንግስት። በዛ ውስጥ እንግዲህ ሁላችንም በአሁኑ ሰዓት በችግር ላይ ነው ያለ ነው ማለትም ሲል በቃ ተደነጋግረን ምናምን ነው ተቀምጠን ያለ ነው።
በመጠለያው ከሚገኙት አንዱ ናቸው። የተባበሩት መንግስታት ድርጅት ከኬንያ መንግስት ጋር እየሰራ መሆኑን አስታውቋል።
አፋኙን አዋጅ ሰርዛ በተሻለ አዋጅ የተካችው ኢትዮጵያ ለአህጉሪቱ ብሩህ ገጽታ ፈንጥቃለች ብሏል ፍሪደም ሃውስ ዘገባ ይዘናል።
አዲሱ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ተቃውሞ ገጥሞታል፣ እንመለስበታለን።
በግጭት ምክንያት ከኦሮሚያና ቤንሻንጉል ክልሎች አዋሳኝ ወረዳዎች የተፈናቀሉ ዜጎች ወደ ቀያቸው እየተመለሱም ነው ተብሏል።
አብራችሁን ከቆያችሁ ሁሉንም ከዝግጅቶቻችን ታገኙታላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረነን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አፍጋኒስታን በምትገኘው ሄልማንድ ክፍለ ሀገር ላይ የተካሄደ የውጭ የአየር ድብደባ በስህተት ቢያንስ 17 የመንግሥት ወታደሮችን ገድሎ 14 አቁስሏል። አንድ ስሙ እንዲጠቀስ ያልፈለገ የጸጥታ ባለሥልጣን በተናገረው መሠረት የአየር ድብደባው የተካሄደው ከክፍለ ሀገሩ መዲና ላሽካርጋህ ወጣ ብለው በሚገኝ የፖሊስ ኃይሎች ከታሊባን አማጽያን ጋር ይዋጉ በነበረበት ቦታ ላይ ነው። አቶ ላህ አፍጋን የተባሉ ሄልማንድ ላይ ያለው የክፍለ ሀገሩ ምክር ቤት ኃላፊ የአውራ ጎዳና የፖሊስ ግብረ ኃይል አዛዥ በስህተት ከተገደሉት መካከል አንዱ መሆናቸውን ለአሜሪካ ድምፅ ተናግረዋል። ዩናይትድ ስቴትስ 200 ቢሊዮን ዶላር በሚገመት የቻይና ሸቀጥ ላይ ከ10 እስከ 25 በመቶ ቀረጥ ጨምራለች። ቻይና ግን የቀረጥ መጠኑ ከፍ ብታደርግም የጥርስን በጥርስ አይነት የበቀል ምላሽ ውስጥ አልገባችም። ቻይና በሌላ መንገድ ጉልበቷን እያሳየች መሆኗ ተገልጿል። ቻይና ባልተጠበቀ መልኩ ከአሜሪካ የምታስገባውን የአሳማ ስጋን በ6.5 ቢሊዮን ዶላር ቀንሳለች። ቻይና የአሜሪካን የአሳማ ስጋ በብዛት በማስገባት በኩል ሁለተኛው ሀገር ስለነበረች የዩናይትድ ስቴትስ የአሳማ ስጋ አምራች ገበሬዎች ክፉኛ ተጎድተዋል። የኢራን የአጭር ርቀት መች ሚሳይሎች በፋርስ ባሕረ ሰላጤ ላይ ባሉ የጦር መርከቦች ላይ በቀላሉ ሊደርሱ ይችላሉ ሲሉ አንድ ከፍተኛ የምርጡ የኢራን አብዮታዊ ዘብ ባለሥልጣን ዛሬ መናገራቸውን ከፊል ኦፊሳላዊ የሆነው የፋርስ የዜና አገልግሎት ዘግቧል። የአብዮታዊ ዘብ ምክትል ኃላፊ ሙሐመድ ሳልህ ጆካር ይህን ያሉት ከዩናይትድ ስቴትስ ጋር ውጥረት እየሰፈነ በሄደበት ወቅት ነው። ዩናይትድ ስቴትስ በቀጠናው ተጨማሪ የጦር መርከቦችን አስገብታለች። ከእስላማዊው ሪፐብሊክ የሚደቀነውን አደጋ ለመቋቋም በሚል በኢራን ላይ ማዕቀብ አጠናክራለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ፍትሐዊ፣ ዘመናዊና ሕጋዊ ያሉትን የአሜሪካን የኢሚግሬሽን አካሄድን የሚቀይር እቅድ ሐሳብ ይፋ አድርገዋል። የሁለቱ የሀገሪቱ ዋናዎቹ ፓርቲዎች የምክር ቤት አባላት ግን በምክር ቤት አዎንታዊ ማግኘት ዕድል የለውም ይላሉ። ፍልሰተኞችን በዘፈቀደ ማስገባት የአሜሪካን እሴት ይጻረራል፣ እዚህም ብዙ አስተዋጽኦ ሊያደርጉ የሚችሉ በርካታ ብቃት ያላቸው ሰዎችን ዕድል ያሳጣል ሲሉ ፕሬዚዳንት ትራምፕ ትናንት ከሰዓት በኋላ በዋይት ሀውስ ተናግረዋል።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ስለ ዳዳብ የስደተኞች መጠለያ እጣ ፈንታ ለመወሰን ከኬንያ መንግስት ጋር በቅርበት እየሰራ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ኮሚሽነሩ ባወጣው መግለጫ በመጠለያ ውስጥ እየኖሩ ላሉ ስደተኞች ዘላቂ መፍትሄ እየፈለገ መሆኑን አመልክቷል። ዳዳብ ኮምፕሌክስ ውስጥ የሚኖሩ ስደተኞች የመጠለያው መዘጋት ወሬ በተነሳ ቁጥር በስጋት እንደሚጨነቁ ገልሞ ዳዊት ከናይሮቢ ያጠናቀረው ዘገባ ያመለክታል።
የተባበሩት መንግስታት የስደተኞች ጉዳይ ቢሮ የኬንያ ቅርንጫፍ በሰጠው መግለጫ በደዳብ ላሉ ስደተኞች መፍትሄ ለማፈላለግ ከኬንያ መንግስት ጋር በቅርበት እየሰራ መሆኑን ይፋ አድርጓል። ፈቲያ አብዱላ የዩኒሲአር ኬንያ ቅርንጫፍ ቢሮ ተወካይ ለጋዜጠኞች በሰጡት መልስ በርዳብ ላሉ ስደተኞች መፍትሄ ያፈላልግነን ብለዋል።
Isolation lies in different strategies. One,
መፍትሄዎቹ የተለያዩ ናቸው። አንደኛው ስደተኞቹን በፍቃደኝነት ወደ ሀገራቸው መመለስ። በደዳብ የሚኖሩ ስደተኞች ብዙዎቹ የሶማሌ ዜጎች ናቸው። ይህ ፕሮግራም አሁንም እየሄደ ነው። በፍጹም በፈቃደኝነት ላይ ተመሰረተ ነው። ሲሉም በየትኛው የሶማሌ ክፍል ሊመለሱ እንደሚፈልጉ አሳውቀውን ነው እንዲመለሱ የሚሆነው። በዚህ አመት 600 ስደተኞች በፍቃደኝነት ተመልሰዋል። ሁለተኛ በደዳብ ያሉና እስካሁን ያልተመዘገቡ ስደተኞችን ለመመዝገብ እያሰብን ነው። ሌላው ደግሞ ስደተኛ ሆነው ከአካባቢው ህብረተሰብ ጋር በጋብቻ የተዛመዱ አሉ። በቅርብ ደዳብ ሄጄ ስደተኛውና የአካባቢው ህብረተሰብ እንዴት አብረው እንደሚኖሩ ታዝቤያለሁ። በጣም ነው ተደጋግፈው እየኖሩ ያሉት። ተጋብተዋል፣ ተዋልደዋል። ልጆቻቸው 18 አመት ሲሞላቸው ምንድን ነው የሚደረገው? አንዱ ጥያቄ ይሄ ነው። ሌላው ደግሞ እነኚህን ስደተኞች ወደ ካኩማ ማዛወር ነው። ይሄም በፈቃደኝነት ላይ የተመሰረተ ነው የሚሆነው። ምክንያቱም UNHCR በካኩማ ቢሮ አለው፣ ስደተኞችንም የሚረዳበት ፕሮግራም አለው።
እንደ አውሮፓውያን አቆጣጠር በ1992 የሶማሌ ስደተኞችን ለማስጠለል የተቋቋመው የደዳብ ካምፕ ለ29 አመታት በቦታው ቆይቷል። በመጠለያው ለሚኖሩ የሰብአዊ ድጋፍ የሚያቀርቡ የተባበሩት መንግስታት የስደተኞች ጉዳይ ቢሮ እንደሚለው ዛሬም በካምፑ ከተለያዩ ሀገሮች የተውጣጡ ከ280,000 በላይ ስደተኞች ይገኛሉ። ነገር ግን ካምፑን የሚያስተዳድረው የኬንያ መንግስት ደዳብ ለሀገሬ ደህንነት ስጋት ነው ሲል ከአንዴ ሙለቴ ሊዘጋ ውሳኔ አሳልፈዋል። በቅርቡም መጋቢት 21 2011 ዓ.ም የቶምሰን ሮይተርስ የዜና ወኪል ከዩኤንኤችሲአር አገኘው ብሎ ባሰራጨው ዜና የኬንያ መንግስት አሁንም ደዳብ ለሀገሬ ደህንነት አስጊ ነው ሲል በዚህ ዓመት አጋማሽ እንዲዘጋ ውሳኔ ያሳልፈዋል ብለዋል። በደዳብ ያሉ የኢትዮጵያ ስደተኞች ተወካዮች እንደሚሉት በካምፑ ከ10,000 በላይ ትውልድ ኢትዮጵያውያን ስደተኞች ይገኛሉ። ከድራሚድ ለ12 ዓመታት በደዳብ ኖረዋል።
በአሁኑ ሰዓት እውነቱ በየጊዜው ነው ይሄ ነገር የተባለ ያለው። ባለፈው 2 ዓመት ነው፣ 1 ዓመት በፊት እንደዚህ ተብለን ነበረ። ከ6 ወር በፊት ተነሱ ተብሎን የተነሱት ወደ ካልቢያ የሚባል ቦታ ሄደዋሉ። ወደ ካኩማ ኤሪያ ነው፣ እዛ ሄደዋሉ እና የተጠራ ነው እዚሁ አለን። እንደገና በሰሞኑ ደግሞ እንደዛው በ6 ወር ውስጥ ኦገስት ባለው ጊዜ ውስጥ ሪፊጂ እንዲነሳ የሚል መግለጫ አውጥቶ የኬንያ መንግስት። በዛ ውስጥ እንግዲህ ሁላችንም በአሁኑ ሰዓት በሽብር ላይ ነው ያለ ነው ማለትም ሲል በቃ ተደነጋግረን ምናምን ነው ተቀምጠን ያለ ነው። ያው ግማሹ በቃ የምናደርገው ነገር አናውቅም በእርግጥ ለምን ስል በየጊዜው ነው ይሄ ነገር የተከሰተ ያለው። አሁኑ ግን የመጨረሻ ስቴፕ ነው፣ አሁን ይነሱልኝ ብለዋል እና የኬንያ መንግስት የት እንደሚያደርገን የት እንደመወሰን እንጃ። ግማሹ ደግሞ የት እንሂድ ወደ ሌላ ሀገር መሄድ አስበን፣ ግን አንዳንድ ሰው ልጅ ያለው ምን ያለው እንግዲህ ግራ ገብቶት የሚሆነውን እየጠበቅን ነው።
ውሳኔ ለማስተላለፍ የኬንያ መንግስት ወይም ድጋፍ ሰጪ ድርጅቶች ስደተኞችን እያወያዩ ይሆን? ከድር ይመልሳል።
እንግዲህ በመሪዎች በኩል ደርሶናል። እኛን ወይ ሪፊጂን ምንም የሚያማክሩ ነገር የለም። በእርግጥ የእኛ መሪዎች የሚባሉት እንትኖች ኤክሽን መሪዎች የተለያዩ እነሱ ሰብስቦ ማለት ነው ቁርጡን እንደቆረጠ ነው ለዩኒቻ ራሱ እንደ ዱቢዳን የተነገረው። ከዛ በኋላ ውሳኔ ነው እና ሊነሳልኝ ይገባል የሚል ቁርጥ እንትን ነው ያስተላለፈው ማለት ነው። በስብሰባት ተነግረዋል ይሄ ነገር። ከዛ በኋላ ግን ምን እንደሚሆን ወይ መቼ የተባለበት ጊዜ እስከ ኦገስት የሚለው ነው። ከዛ በኋላ ምን እንደሚሆን እንግዲህ ቁጭ ብለን የጠበቅን ነው ያለ ነው።
ከድር እንደነገረኝ ከሶስት ወንድሞቹና 2 ከእህቶቹ ልጆች ጋር ነው ደዳቢፎ በሚባል ቦታ የተጠለሉት።
ኤጀንሲ ወዴት እንደሚወስደን ጠብቀን ያለ ነው። ምክንያቱም ይሄ ቦታ አይሆንም ተነሱ ስንባል ማነሳት ነው። ግን ያው ግማሹ ደግሞ ይሄን የማይደግፍም አለ። በብዛት ልጆች ያላቸው አሉ እና ይሄ በጣም አስቸጋሪ ሁኔታ ነው። ግን ለማንኛውም ፈጣሪ እንዴት እንደሚያደርገን ያው ማየት ነው እንጂ እኛ አቅም የለን እኮ 5 ሰዎች ነን ብያለሁ። እንዴት እንደሚያደርጉን በኤጀንሲ በኩል የጠበቅኩ ነው። ከዚህ ውጭ የሚያደርገው አቅምም የለኝም የትም የሄደው ነገር።
ምስስ ፈቲያ የኬንያ መንግስት በ6 ወር ደዳብ መዘጋት አለበት የሚለውን መረጃ አስመልክቶ በሰጡት መልስ ድርጅታቸው አሁንም ከሀገሩ መንግስት ጋር በቅርበት እየተነጋገረ ነው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አዲስ ትውልድ ፓርቲ ትናንት የተመሰረተውን የኢትዮጵያ ዜጎች ለማህበራዊ ፍትህ የተሰኘውን አዲስ ፓርቲ ካቋቋሙት መካከል እንደማይገኝ የፓርቲው ፕሬዚዳንት አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር ይህንን አስተባብለዋል። መለስካቸው አመሃ ዝርዝራለሁ።
የአዲስ ትውልድ ፓርቲ ፕሬዚዳንት አቶ ሰለሞን ታፈሰ ለቪኦኤ እንዳስረዱት ከሆነ ለመጀመሪያ ጊዜ ይህን የመሰለ ነገር የተሰማው ሚያዝያ 24 ቀን 2011 ዓ.ም በኢሳት ቴሌቪዥን አዲስ ትውልድ ፓርቲ ከአርበኞች ግንቦት ሰባት ጋር ውህደት ፈጽመዋል የሚል ዜና ሲተላለፍ እንደነበረ ያስታውሳሉ። በተመሳሳይ ሁኔታ ከአዲሱ ፓርቲ ከኢትዮጵያ ዜጎች ለማህበራዊ ፍትህ ጋር ተደረገ የተባለው ውህደትም የሚታወቅ አይደለም ብለዋል አቶ ሰለሞን ታፈሰ።
በመሰረቱ ያው አዲስ ትውልድ ፓርቲ አሁን በቅርብ ከተመሰረቱት ፓርቲዎች ውስጥ በራሱ ፍላጎት፣ በራሱ አካሄድ፣ በራሱ አመለካከት የተሳተፈበት ነገር የለም። ስለዚህ ስማችንን ዝም ብለው ከየት አምጥተው እዛ ውስጥ እንዳስገቡት ራሱ ለእኛ ራሱ ግራ ገብቶናል። አዲስ ትውልድ ፓርቲ ሲመሰረት የራሱ ዓላማ የራሱ ራዕይ ያለው ፓርቲ ነው። እኛ የምንመራው እና የምንተዳደረው በደንባችን መሰረት ነው። ደንባችንም ውህደትን አይፈቅድም።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንደሚያስረዱት ከሆነ ደግሞ ይህ አዲስ ፓርቲ በምርጫ ቦርድ ሲመዘገብም ሆነ ሲቋቋም እንደ አዲስ ፓርቲ እንጂ ከተለያዩ አባላት እንደተዋሃደ ፓርቲ አይደለም ይላሉ።
መስራቾቹ ፓርቲዎች፣ ንቅናቄዎች፣ ስብስቦች፣ ግለሰቦችም አሉበት። እነዚህ ግን ሲመጡ እያንዳንዳቸው እንደ ግለሰብ ነው የመጡ። እንደ ግለሰብ ወረዳ ላይ ነው የመጡት። በአዲስም ይሁን የእያንዳንዱን ፓርቲዎች በነገራችን ላይ ራሳቸው ነው የሚያውቁት። ተፈጥሯቸውም የተለያየ ነው። ለምሳሌ አርበኞች ግንቦት ሰባት ራሱን አክስሟል፣ ግን ለምርጫ ቦርድ አያሳውቅም። አይገደድም እንደዛ። የእናንዱ ዓለም ስብስብ እንዲሁም ማክሲምም አይጠበቅበትም ስብስብ ስለሆነ። ሰማያዊ፣ ኢዴፓ፣ መኢዴፓ፣ አጥፓ ግን በራሳቸው መንገድ ሄደው ከምርጫ ቦርድ ያለውን ህጋዊ ፕሮሰስ በራሳቸው ይጨርሳሉ። እኛ እነሱ ያሉልን ነው የምንቀበለው። እንደ አስተባባሪ ኮሚቴ የፓርቲው ኃላፊ ይመጡና እኔ ፓርቲዬን በስራ አስፈጻሚ በምክር ቤት በጉባኤ አስወስኜ ከእናንተ ጋር ይህንን አዲስ ፓርቲ ለመመስረት መጥቻለሁ ይሉናል። ኢትዮጵያዊ ናቸው፣ ዜጋ ናቸው፣ ትልቅ ሀሳብ አላቸው በሚል ተቀብለን እናስተናግዳለን።
በዚሁ መሰረት በወቅቱ የነበረውን አሰራርም አቶ የሸዋስ አብራርተዋል።
ማንንም አልገፋንም። በዚህ መንገድ የዚህ ፓርቲ አባላትም ራሳቸው አቶ ሰለሞንንም ጨምረው እኛ ጋር መጥተው ተነጋግረው ደንቡን ፕሮግራም ወስደው በየኮሚቴዎቹ አባሎቻቸውን ደልድለው ሲሰሩ ነው የቆዩ። ፓርቲው እስኪመሰረትም ድረስ ምንም ያሉት ነገር የለም። አሁንም እሳቸው ብቻ ናቸው ወይስ አባሉ ነው ይሄንን የሚለው? ይህ እንግዲህ የሚዲያዎች ስራ ነው የሚሆነው። እኛ በምናውቀው አባሉ የአጥፓ አባል እኛ ባለን መረጃ በየወረዳው ተወክሎ መጥቶ ጉባኤ ላይ ሁሉ መሳተፋቸውን፣ አመራር ላይ ሁሉ መወዳደራቸውን እናውቃለን። ስለዚህ በእያንዳንዱ የፓርቲ ጉዳይ ጣልቃ አንገባም። ይሄ አዲስ ፓርቲ የተለያዩ ስብስቦችና ግለሰቦች ቢመሰረቱትም አዲስ ፓርቲ ነው። ምርጫ ቦርድ የሚያስተናግደው እንደ አዲስ ፓርቲ ነው። ወደፊት የሚመጡትም ፓርቲዎች የራሳቸውን ጣጣ ጨርሰው የሚመጡት በራሳቸው መንገድ ነው። ስለዚህ የእሳቸውን በተመለከተ እንግዲህ ከአባሎቹ ጋር ነው መነጋገር የሚገባ ነው።
አቶ ሰለሞን ታፈሰ ግን ይህን አይቀበሉም።
እኛ ግን ውህደት አናደርግም፣ ደንባችን አይፈቅድም፣ ታሪክም ትውልድም ይጠይቀናል የሚል ሀሳብ ነው ያለን። የፓርቲውን ዓላማ የማያውቁ በተለያየ ግንኙነት የሚገናኙ እዛ ሄደው በራሳቸው ጊዜ እኛ ሳንወክላቸው፣ በደብዳቤ ሳንወክላቸው፣ በአካል ሳንወክላቸው እዛ ይሄዱና ተዋውደናል ብለው መግለጫ የሰጡ ሰዎች አሉ። እኔም በአካል እኮ ከነሱ ጋር ተገናኝቼ ውህደት አይፈቅድም፣ በውህደት አንሄድም፣ የእኛ ደንባችን የሚፈቅድልን ቅንጅትና ህብረት ይፈቅዳል፣ ለዚህ ለሀገር የሚሰራ ለህዝብ የሚሰራ ፓርቲ ከማንኛውም ፓርቲ ጋር በርዕዮተ ዓለም የምንመሳሰል አገር አቀፍ ይሆን የህዝብ ተቀባይነት ካላቸው ፓርቲ ጋር እንሰራለን ብለን ማዕከላዊ ምክር ቤቱ የወሰነው ውሳኔ ነው። ከዚህ ውጭ ግን እኛ ውህደት ውስጥ የገባ ነው ከነሱ ጋር እንትን ያልነው የለም።
ከቅርብ ጊዜ ወዲህ አንዳንድ ፓርቲዎች ሌሎችን አባሎቻችንን አስኮበልላችሁ የሚል ክስ ሲሰነዝሩ ይሰማሉ። ለአቶ የሸዋስ ይህን በተመለከተም ጥያቄ አንስቼላቸው ነበረ። ማንም ግለሰብ የፈለገውን የፓርቲ መርሃ ግብር ወዶና ፈቅዶ ሊቀበልና ሊታገል የዜግነት መብቱ ነው ሲሉ አጭር ምላሽ ሰጥተውኛል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Everybody out there, this is Gabina VOA.
በብዙ የአፍሪካ ሀገሮች መንግስታት መንግስታዊ ያልሆኑ ድርጅቶችን አግባብነት በሌላቸው ገደቦች ለማጨናነቅ ባወጧቸው ህግጋትና ፖሊሲዎች ሲቪል ማህበረሰቡን እየጎዱ መሆናቸውን የዲሞክራሲ ቃፊሩ ተቋም ፍሪደም ሃውስ አስገንዝቧል። ፍሪደም ሃውስ በሪፖርቱ የቀደመውን አፋኙን አዋጅ ሰርዛ በተሻለ አዋጅ የተካችው ኢትዮጵያ ለአህጉሪቱ ብሩህ ገጽታ ፈንጥቃለች ብሏል። የቪኦኤ ካሮል ጊንስበርግ ያጠናቀቀ ራቹን ሪፖርት ቆንጅታ ይዘዋለች።
ቢሮ ዋሽንግተን የሆነው ፍሪደም ሃውስ ባለፈው ማክሰኞ ይፋ ያደረገውን ሪፖርት ያጠናቀሩት ጋድፍሪ ሙሲላ በአፍሪካ ሀገሮች መንግስታዊ ያልሆኑ ድርጅቶች ላይ የተጣሉት ገደቦች ህዝባዊ ድርጅቶችና ዜጎች መንግስታትን በተጠያቂነት የመያዝ አቅም እንዳይኖራቸው ያደርጋል፣ ለሰብአዊ መብቶች ከበሬታ የመሟገት ጉልበታቸውንም ያሰለስላል ብለዋል። አክለውም መንግስታቱ በእነዚህ ገደቦች ብቻ የሚወሰኑ አይደሉም፣ የዜጎች ነጻነቶችን ሌሎችን የሚያፍኑባቸው ልጓሞችንም ያጠብቃሉ ነው ያሉት። ነጻነት በአደጋ ላይ፣ በአፍሪካ መንግስታዊ ያልሆኑ ድርጅቶችን የሚገድቡ እርምጃዎች መስፋፋት በሚል ርዕስ የወጣው የፍሪደም ሃውስ ሪፖርት እንደ አውሮፓውያን አቆጣጠር ከ2004 ዓ.ም ጀምሮ በአህጉሪቱ የሲቪል ማህበረሰብ ተቋማትን በተለይም በሰብአዊ መብቶችና በአስተዳደር ነክ ጉዳዮች ላይ የሚሰሩትን ለመገደብ የተወሰዱ እርምጃዎችን ተመልክቷል። የተቋማቱን የውጭ ሀገር ሰራተኞች የስራ ፈቃድ ምዝገባ ማወሳሰብ ወይም መገደብ፣ እንዲሁም ተቋማቱ ከውጪ የሚያገኙትን የገንዘብ ድጋፍ መቆጣጠር የመሳሰሉ እርምጃዎችን የወሰዱ ሀገሮችን የፍሪደም ሃውስ ሪፖርት ዘርዝሯል። አልጄሪያ፣ ቡሩንዲ፣ ግብጽ፣ ኢትዮጵያ፣ ሩዋንዳ፣ ሴራሊዮን፣ ደቡብ ሱዳን፣ ሱዳን፣ ታንዛኒያ፣ ቱኒዥያ፣ ዩጋንዳ እና ዛምቢያን የጠቀሰው የፍሪደም ሃውስ ሪፖርት ኢትዮጵያ ከ10% በላይ ገቢያቸውን ከውጭ ሀገሮች የሚያገኙ የበጎ አድራጎት ድርጅቶች በፖለቲካዊና በመብት ከበሬታ ጉዳዮች ላይ እንዳይሳተፉ አፍኖ የቆየውን የቀደመውን አዋጅ የሚተካ አዲስ አዋጅ በቅርቡ መደንገጓን አውስቷል። የቀደመውን አዋጅ ጭራቃዊ ሲሉ ለቪኦኤ የገለጹት የፍሪደም ሃውስን ሪፖርት አጠናቃሪው ጋድፍሪ ሙሲላ የመብት ቡድኖች ምንም አይነት የተሟጋችነት ስራ እንዳይሰሩ ሸብቦ መቆየቱን አስታውሰዋል። ጠቅላይ ሚኒስትር አብይ አህመድ መሪነቱን መያዛቸውን ተከትሎ የመንግስታዊ ድርጅቶችንና የህዝብን ፍላጎትና ድምጽ በግብአትነት ያካተተ አዲስ አዋጅ በማውጣቷ ኢትዮጵያ ለአህጉር አፍሪካ ብሩህ ገጽታ ፈንጥቃለች ብለዋል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት የኢትዮጵያ ዳይሬክተር ሌስሊ ሪድ አዲስ አበባ ውስጥ ባለፈው ሳምንት በሰጡት ቃልም በቀደመው ህግ የነበሩ ፈተናዎችን አስታውሰዋል።
But as you know, the environment for CSOs worsened following the 2005 election.
እንደምታቆት ከ1997ቱ ምርጫ በኋላ ለበጎ አድራጎት ድርጅቶች የሥራ ሁኔታው የከፋ ሆኖ ነበር። ከዚያ በ2001 የወጣው የበጎ አድራጎትና ማህበራት አዋጅ ደግሞ እየተነቃቃና ዜጎች በአላማ ከፖለቲካ መሪዎች ጋር እንዲገናኙ መድረክ ሲፈጥር የነበረውን የሲቪል ማህበረሰብ አቅም በእጅጉ የቀነሰ ነበር። ስራችሁን በአግባቡ እንዳትሰሩ ከባድ ችግር ሆኖ እንደነበር ለእናንተ መናገር አያስፈልገኝም። ስለዚህ በአንድ በኩል USAID ከሲቪል ማህበራት ጋር በቅርበት ብዙ መስራት ይፈልግ የነበረ ሲሆን፣ በሌላ በኩል ደግሞ በኢትዮጵያ የነበረው ሁኔታ ለሲቪል ማህበራቱ የማያሰራ ሁኔታ ፈጥሮ እንደነበርም ይታወቃል። ሆኖም ቀጥተኛና ተዘዋዋሪ የገንዘብ ድጋፍ በማድረግ ከሀገር ውስጥ የሲቪል ማህበራት ጋር የምንሰራባቸውን መንገዶች ለማስፋት ጠንክረን ሰርተናል። መጀመሪያ በአቅም ማጎልበት ፕሮጀክቱ ማሳካት የፈለገው የሀገር ውስጥ የሲቪል ማህበራት ተቋም ጠንክረው በዚያ አፋኝ ሁኔታ ግቦቻቸውን እንዲያሳኩና እንደኛ አይነት ገንዘብ ለጋሾች የሚፈልጉትን ግልጽነትና ተጠያቂነት መስፈርት እንዲያሟሉ ማድረግ ነው።
በቅርቡ የወጣው አዋጅ አበረታች መሆኑንም ነው ሌስሊ ሪድ አስከትለው የተናገሩት።
Well, we've heard the political statements that civil society is welcomed and is expected to play a really
በፖለቲካ መግለጫዎቻቸው መንግስት የሲቪል ማህበራትን እንደሚቀበልና በኢትዮጵያ የልማት ጉዞ ገንቢ ሚና እንደሚኖረው እንደሚጠበቅም ሰምተናል። ይህንን እኛም በደንብ እንፈልገዋለን። አዲሱ አዋጅ እንደተባለው ከሆነ ተስፋ የሚጣልበት ነው። በሚተገበርበትም ጊዜ የተባለውን ተስፋ የሚያሳካ እንደሚሆን ተስፋ አድርገናል።
በፍሪደም ሃውስ ሪፖርት ከተገመገሙት 20 የአፍሪካ ሀገሮች ውስጥ በአብላጫዎቹ የሲቪል ማህበረሰብ ድርጅቶችን የገቢ ምንጭ ሙልጭ አድርጎ ለማድረግ ብቻ ሳይሆን ድርጅቶቹን በየከፋ የመንግስታዊ ቁጥጥር አፍኖ ለመያዝ ደንቦች ወጥተዋል ወይም ያሉትን የማጥበቅ እርምጃ እየተወሰደ መሆኑን ነው የጠቆመው። የፍሪደም ሃውስ ሪፖርቱ አዘጋጅ ሙሲላ ከትናንት በስቲያ ማክሰኞ ለቪኦኤ በሰጡት ቃለ መጠይቅ በአፍሪካ ዲሞክራሲ ላይ የተደቀነውን አደጋ ተንትነውታል። አህጉሪቱ ውስጥ የሚንቀሳቀሱ ሀገሮች የህዝብ ዲሞክራሲ ጥያቄዎች ላይ አሉታዊ ተጽዕኖ ሊያደርሱ እንደሚችሉ የፍሪደም ሃውስ ሪፖርት አቅራቢ ሳያስረዱ አላለፉም። የአፍሪካ መንግስታት እንደ አውሮፓውያን አቆጣጠር ከ2005 ዓመተ ምህረት ጀምሮ የህዝቦችን ነጻነት በተቀነባበረ መንገድ የሚያፍኑ እርምጃዎችን መውሰድ ጀምረዋል። ይህ ደግሞ አሉ፣ ቻይና እግሯን አህጉሪቱ ውስጥ ከማስገባቷና በቅርቡ ደግሞ ሩሲያ ብቅ እያለች ከመምጣቷ ጋር ተገጣጥመዋል ነው ያሉት። የሲቪል ማህበረሰብ ተቋማት ላይ የሚጣሉትን ገደቦች ለመታገል የሚጠቅሙ ያላቸውንም እርምጃዎች ፍሪደም ሃውስ መክሯል። ተቀናጅተው ከፍርድ ቤቶችና ከምክር ቤቶች ጋር ለመስራት የሚያስችሏቸውን መዋቅሮችም አመላክቷል። ተቋማቱ በሚንቀሳቀሱባቸው ማህበረሰቦች ውስጥ ከሀገሬው ጋር ግንኙነታቸውን ቢያደረጁት እነዚህ የባዕድ ተላላኪዎች የሚሏቸውን መርዛማ ወንጀላዎች ለመዋጋት ብርታት ይሰጣቸዋል ሲል ፍሪደም ሃውስ መክሯል። መንግስታትም የዜጎቻቸውን በተለይ የመሰብሰብና የመናገር መብት ሌሎችንም ነጻነቶቻቸውን ለማክበር የገቡትን ቃል እንዲጠብቁ እጅግ ጠንካራ መልእክት እናስተላልፋለን ነው ያለው። በማስከተልም ዩናይትድ ስቴትስና የአውሮፓ ህብረት እንዲሁም ሌሎች የዓለም አቀፍ ማህበረሰብ አካላት የመብት ገዳቢ ህግጋት እንደሚያሳስቧቸው እንዲገልጹ፣ ህግጋቱ ተሰርዘው በተሻለ ነጻነትን አስከባሪ ህጎች እንዲተኩ ልዩ ትኩረት የሰጠ እርዳታ እንዲያደርጉ ፍሪደም ሃውስ ያበረታታል ብለዋል።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
Radio Sakale America Ra Gabina Gabina
BOA በግጭት ምክንያት ከኦሮሚያና ቤንሻንጉል ክልሎች አዋሳኝ ወረዳዎች የተፈናቀሉ ዜጎች ወደ ቀያቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት አስታወቀ። ወደ ያሶ ወረዳ ከተመለሱት መካከል ለቪኦኤ የተናገሩት መንግስት በፍጥነት እንዲያቋቁማቸው ጠይቀዋል። የጽህፈት ቤቱ ኃላፊ አቶ ተሾመ ደሳለኝ ለቪኦኤ እንደተናገሩት የመቋቋሚያና በግጭት ወቅት የተፈጠረ ቁስልን የማዳን ስራ በቀጣይነት ይሰራል ብለዋል። ናኮር መልካ ተጨማሪውን ልኳል።
አቶ ገለታታው አንጻራዊ ሰላም በመስፈኑ ወደ ቤንሻንጉል ጉሙዝ ያሶ ወረዳ መመለሳቸውን ለቪኦኤ ተናግረዋል። በግጭቱ ወቅት የደረሰባቸው የንብረት ፍተኛ መሆኑን ጠቅሰው መንግስት እንዲያቋቁማቸው ጠይቀዋል።
የሰራውን ሁላን ሊመን እዚህ ልጨርስኩ መንግስት ላይ የምንጠበቀው እንደ መመሪያ መሰረት ዘፍና ንብረቱን የጠፋና እንትንን አስገባው ያሉ የአሮ ወረዳ አስገብቻለሁ። ምን እንደሚያደርገው መንግስት መጠበቅ ላይ ነው አለ። ለበሬውም እቃ ለዘርም ለመዳበሪያም ወደ 30 ሄክታር ነው አለ። ይህን እኮ የማለት በሬልም ከዚህ መንግስት ድጋፍ ይጠብቃል።
አሁንም በቁጥጥር ስር ያልዋሉ የግጭቱ ጠንሳሶችና ተዋናዮች ስላሉ እነዚህን ሰዎች በመያዝ መንግስት የህግ የበላይነትን ማስከበር አለበት ሲሉም ተናግረዋል። ከአምስት ቤተሰባቸው ጋር በሃሮ ሊሙ መጠለያ መቆየታቸውን ያስታወሱት አቶ ደረጀ ሙለታ ትናንት ወደ ያሶ መመለሳቸውን ጠቅሰው መንግስት እንዲያሟላላቸው የሚፈልጉትን ይገልጻሉ።
የእኛ የተፈለቀሉትን እዚህ ጋር ያሉ ምከርባ ቀበሌ ነው፣ ነዋሪነት እዚህ ነው። ግን አሁን ምንም ነገር የሚገኙት ነገር የለም። በያብ ብቻ ነው እንጂ ልብስ የለም፣ ምናምን እቃ የለም። እንደዚህ ተቸግረ ነው እኛ እዚህ ጋር የመጣሁትን። በሬ እዚህ ነው የጠፋሁትን። ቤቱ ራሱ የለም።
ልብስና የህፃናት ምግብ እንደሌላቸው የተናገሩት ወይዘሮ በሼ ኃይሉ ከአልሚ ምግብ በተጨማሪ ወቅቱ የመኸር እርሻ የሚሰሩበት መሆኑን ጠቅሰው ለግብርና ስራ የሚውሉ ግብዓቶች እንዲሰጧቸው አመልክተዋል። ልጃቸው ህፃን መሰረት ዳኖም በበኩሏ በሚቀጥለው ዓመት ያቋረጠችውን የአራተኛ ክፍል ትምህርቷን ለመቀጠል ፍላጎት እንዳላት ገልጻ ተከታዩን ብላለች። ወደ ትምህርት ቤት ተመልሼ መማር እፈልጋለሁ። ከቤኒሻንጉል ጉሙዝ ተወላጅ ጓደኞቼ ጋር ተመልሼ መማር እፈልጋለሁ። አብረን ተምረን ትልቅ ቦታ መድረስ እፈልጋለሁ።
ማስተባበራችሁን ደጋ።
የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ የተፈናቀሉ ዜጎችን ወደ ቀያቸው የመመለሱን ተግባር በተመለከተ ለቪኦኤ ማብራሪያ ሰጥተዋል።
ኦሮሚያ ውስጥ እየኖሩ ማህበራዊ ኢኮኖሚ ህይወታቸው ቤንሻንጉል ላይ የተመሰረተ በግጭቱ ተጎጂ ወደ 55,000 ቤተሰቦች ናቸው። 45,000 በላይ ደግሞ ከቤንሻንጉል ውስጥ ነው የተፈናቀለው። 55,000 አካባቢ የሚሆን ከአስተዳደሪ ወሰን ኦሮሚያ ውስጥ ነው የተፈናቀሉት። በተለይ 55,000 የምንለው በምስራቅ ወለጋ በአምስት ወረዳዎች በስድስት ወረዳ አካባቢ የሚሆነው ወደ ቀዬው ተመልሶ የተለመደ ኑሮውን ጀምሯል። የነበረውም ሰላም በቦታው እየተመለሰ ነው። ጥቂት ብቻ ትራንስፖርት እየጠበቀ ሊገባ እየተዘጋጀ ነው። ምስራቅ ወለጋ ለቀዱለቻ ወረዳ ውስጥ ሲኖሩ የነበሩት 154 የጉምዝ ቤተሰቦች እነዚህን መልሶ በማቋቋም ወደ ለቀዱለቻ ወደ ነበሩበት ቀያቸው ተመልሶ ሰው አዲስ ቤት ተሰርቶ የፈረሰው ቤት ተጠግኖ ሙሉ በሙሉ ወደ ቀያቸው ተመልሰዋል።
በመመለስ ላይ ከሚገኙ ተፈናቃዮች የሚነሱ ጥያቄዎች ላይም እንዲህ ብለዋል።
ሰላምና ደህንነቱ ተጠብቆ ቤት የተቃጠለባቸው መስኮትና በር የተነቀለባቸውን ጥናት በማድረግ ከተለያዩ ለጋሽ አካላት ጋር በመገናኘት ከፌዴራል መንግስት ጋር በመቀናየት ድጋፍ እንዲሰጣቸው ዝግጅት እየተደረገ ነው። የነበረው ሰላምና ልማት የነበረው የእለት ተእለት ኑሯቸው ለማስቀጠል ጥረቱ ቀጥሏል ማለት ነው። በቀጣይነት የሰላም እሴት ግንባታዎች ይሰራሉ። የሰላም ምክር ቤት ከቤኒሻንጉል ክልል ጋር ሆነ በየቀበሌ በቤተሰብ እስከ ጎጥ ተወርዶ ለሰላምና ልማት አስተዋጽኦ በሚያደርጉበት ደረጃ እቅድ ወጥቶ በዝግጅት ገብተናል። የማቋቋም የሪሃብሊቴሽን ስራ ብዙ ሰው ተቋስሏል። የተቋሰለውን ማህበረሰብ ቁስሉን የማዳን ስራ የማገገም ስራ ግን በየደረጃው ከባለድርሻ አካላት ጋር የሆነ በቅንጅት ሁለቱም ክልሎች በርብርብ ከፍተኛ ስራ እየሰሩ ነው።
ወደ ቀያቸው የሚመለሱ አርሶ አደሮች የመኸር እርሻ ስራቸውን እንዲጀምሩ ግብዓቶች ለማሟላት ከግብርና ቢሮ አመራሮች ጋር ውይይት እናደርጋለን ብለዋል። በሃሮሊሙና ያሶ መካከል እየተሰራ ነው ያሉትን ጥርጊያ መንገድ በአበይትነት በማንሳት የሁለቱን ክልሎች አዋሳኝ ወረዳዎች በልማት የሚያስተሳስሩ የመሰረተ ልማት አውታሮች ይሰራሉ ሲሉ ለቪኦኤ ገልጸዋል። ከቤኒሻንጉል ጉሙዝ ክልል ተፈናቅለው በምስራቅና ምዕራብ ወለጋ ዞኖች ውስጥ ተጠልለው ከነበሩ 82,800 በላይ ዜጎች 66,600 የሚበልጡ ወደ መኖሪያ ቀያቸው ተመልሰዋል ሲሉ የኦሮሚያ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለሀገር ውስጡ ዜና ዘጋቢ ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ተናግረዋል። ተጠልለውበት ከነበሩት 51 መጠለያ ጣቢያዎች ውስጥ 45ቱ ሙሉ በሙሉ መዘጋታቸውንም ጨምረው ለኤፍቢሲ ገልጸዋል። የሁለቱ ክልል አመራሮች ባለፈው ወር በአሶሳ ባካሄዱት ውይይት የተፈናቀሉ ዜጎችን ወደ ቤት ንብረታቸው ለመመለስ እንደሚሰሩ ማስታወቃቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ከያሶ።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimi. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቤሊያ ቤሮ ነው።
ጉዟችሁ የሰመረ ይሁን እያልን ለዛሬ ምሽት በዚሁ እንሰናበታለን። በነገ ቅዳሜና እሁድ ፕሮግራም ከሳምንቱ የመራረጥናቸውን ይዘንላችሁ እንመጣለን።
በነገው ጉዞ እንገናኛለን። ደህና ደሩ።
Radio Sagale Americati.